የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ አድማጮቻችን። ከአሜሪካ ድምጽ ራዲዮ የጋቢና ቪኦኤ የቀጥታ ስርጭት ጀመረ። አብራችሁን ካመሻችሁ ከመሰማችሁ ጉዳዮች መካከል ኢትዮጵያ የጥላቻ ንግግርና ሐሰተኛ መረጃ ስርጭትን የሚመለከት አዋጅ በዛሬው ዕለት አጽድቃለች። ይህን የተመለከተው ዘገባ በምሽቱ ይደመጣል።
ያው ለአንድ አመት ያክል ለስራ ፍለጋ ቆይቻለሁ። አንድ አመት ሙሉ ስራ አላገኘሁኝም። እህቴ ነች አስተማረችኝ። ፋዘርም ሆነ ማዘር በህይወት የሉም።
ሮቤል መብራትን የምታስታውሱት ይመስልናል። በሜካኒካል ምህንድስና ቢመረቅም በተማረበት ዘርፍ ስራ ለማግኘት በመቸገሩ ወደ ጫማ ማጽዳት ስራ የዞረ ወጣት ነው። ዛሬ ግን አንድ የምስራች ተሰምቷል፣ አብረን እንጋራዋለን።
ያን የተለያዩ ቴክኖሎጂዎች የተለያዩ ፕሮጀክቶችን የተያዙት በአሁኑ ሰዓት ስናስብ በውጭ ሀገር ካምፓኒ ያሉ ሀገር ውስጥ ባለሀብቶች አንድ ላይ በመሆን እየተሰራ ያለው ያ ቅኝ ግዛት በተዘዋዋሪ እንደመጣ ያል ነው ለእኛ ይሰማል።
አሁን ደግሞ የሰማነው ህሩይ ሰዓሌን ነው። በርኖስ ዲዛይነርስ የተባለ የቴክኒክ ድርጅት መስራች ነው። ወደ ኋላ ከምታዳምጡት ቆይታ የተወሰደ ነው። ተጨማሪ ጉዳዮችንም ይዘናል በምሽቱ። ሀብታሙ ስዩም አስተናግዳችኋለሁ። በመቀጠል ደግሞ ኤደን ገረመው የዓለምን ውሎ ባጭሩ ታጋራናለች።
አመሰግናለሁ ሀብታሙ። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋች ድርጅት ባወጣው ዘገባ መሰረት ሶማሊያ ውስጥ በጋዜጠኞች ላይ የሚፈጸመው ጥቃትና ማስፈራራት ወከባ የታከለበት መሆኑን፣ ሶማሊያም በዓለም አቀፍ ደረጃ ለጋዜጠኞች እጅግ አደገኛ ከሚባሉት ሀገራቶች አንዷ መሆኗን ይፋ አድርጓል። አምነስቲ ያወጣው ዘገባ ጽንፈኛው ቡድን አልሸባብ የሀገሪቱ ፖሊሶችና የተለያዩ የመንግስት ባለስልጣናት በጋዜጠኞች ላይ የሚፈጽሙትን ግድያ፣ የማስፈራራትና የማዋከብ ተግባርን በዝርዝር አቅርቧል። ፕሬዚዳንት መሐመድ አብዱላሂ ፈርማጆ ከሶስት ዓመታት በፊት ስልጣን ላይ ከወጡበት ጊዜ አንስቶ 8 ጋዜጠኞች ተገድለዋል፣ 5 ጋዜጠኞች በአልሻባብ፣ 2 ደግሞ ባልታወቁ ታጣቂዎች መሞታቸው ታውቋል፣ 1 ጋዜጠኛም በፖሊስ ተገድሏል ይላል አምነስቲ ኢንተርናሽናል ያወጣው ዘገባ። የሱዳን የሽግግር መንግስት እንደ አውሮፓውያን አቆጣጠር በ2000 ዓ.ም ማለትም ከ20 ዓመታት በፊት ማለት ነው USS ኮል በተባለች መርከብ ላይ በተፈጸመው የቦምብ ጥቃት ሰለባ ከሆኑት ቤተሰቦች ጋር ስምምነት መፈራረሙን ዛሬ አስታውቋል። የሽግግሩ መንግስት ስምምነቱን የፈረመው ከዩናይትድ ስቴትስ የአሸባሪነት ደጋፊ መንግስታት ስም ዝርዝር ለመውጣት ሲል መሆኑንም አስታውቋል። የሱዳን ባለስልጣኖች በተናገሩት መሰረት ስምምነቱ ዋሽንግተን ላይ የተፈረመው ባለፈው ሳምንት ሲሆን ነገር ግን ስምምነቱ ላይ ስለተፈረመው ጉዳይ ይፋ አልተደረገም። ከ20 ዓመታት በፊት ጥቅምት 12 ቀን USS ኮል በተባለች መርከብ ላይ ጥቃት የተከፈተው በደቡባዊቷ የየመን ወደብ ኤደን ላይ ነዳጅ ትሞላ በነበረችበት ወቅት ነው። በጥቃቱ 17 ባህርተኞች ሲገደሉ በርካቶች ሌሎች ደግሞ ቆስለዋል። አልቃይዳ ለጥቃቱ ኃላፊነቱን ወስዶ ነበር። ሱዳን አልቃይዳን በመደገፍ ተከሳለች፣ ነገር ግን ከቦምብ ፍንዳታው ጋር ግንኙነት የለኝም ስትልም አስተባብላለች። ሁቤይ በተባለው የቻይናው ማዕከላዊ ክፍል ተጨማሪ 254 ሰዎች በኮሮና ቫይረስ መሞታቸውን ባለስልጣናቶች ገልጸዋል። የበሽተኞች ብዛትም በከፍተኛ ደረጃ እየጨመረ እንደሆነ ነው ያስታወቁት። በሁለት ወራት ውስጥ የተስፋፋው የኮሮና ቫይረስ ማዕከል የሆነው ሁቤይ ክፍለ ሀገር የጤና ባለስልጣኖች የምርመራ አሰራራቸው በላብራቶሪ መሆኑ ቀርቶ መላ አካልን በኮምፒውተር ወደ ማየት መቀየራቸውንም ተናግረዋል። የበሽተኞቹ ብዛት በተከታታይ ለሁለት ቀናት ቀንሷል ስትል ቻይና ባስታወቀችበት ማግስት ነው የአሁኑ የመባባስ ዜና የተሰማው። በተያያዘ ቻይና ውስጥ በተዛመተው የኮሮና ቫይረስ በሽታ ምክንያት ዓለም አቀፍ የአውሮፕላን በረራዎች ወደ ቻይና መብረራቸውን ባቆሙበት በአሁኑ ጊዜ ግዙፉ የአፍሪቃ የአየር በረራ ተቋም የኢትዮጵያን አየር መንገድ በረራ አላቆምም ማለቱ ተዘግቧል። አየር መንገዱ በረራውን እንዲያቆም ጫና እየተደረገበት ቢሆንም የአየር መንገዱ ዋና ስራ አስኪያጅ አቶ ተወልደ ገብረ ማርያም የአውሮፕላን በረራ ማቆም የቫይረሱን መዛመት የሚገታ መሆኑን የሚያሳይ ማስረጃ የለም ማለታቸውም ተጠቅሷል። ከቻይና ባለስልጣኖች ጋር በመተባበር ምርመራ ማድረግ ይበጃልም ብለዋል። በያዝነው ሳምንት 47167 የሚሆኑ ተሳፋሪዎች በኢትዮጵያ ባለስልጣናቶች ተመርምረዋል። 1607 የሚሆኑት ከቻይና የተጓዙ ናቸው። ጥቂቶች የባይት ለታየባቸው በተወሰነ ቦታዎች እንዲቆዩም ተደርጓል። የኢትዮጵያ አየር መንገድ ወደ 5 የቻይና መዳረሻዎች በሳምንት 35 በረራዎችን ያደርጋልም ተብሏል። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ አምሹ።
ጋቢና VOA የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም በጣም እናመሰግናለን። ወደ ቀዳሚ ጉዳይ እንሻገር። ሮቤል መብራቱ ከደብረ ታቦር ዩኒቨርሲቲ በሜካኒካል ኢንጂነሪንግ ተመርቆ ስራ ማግኘት ባለመቻሉ ምክንያት ባህር ዳር ውስጥ ከማስታወቂያ ሰሌዳ ስር በጫማ ማሳመር ወይንም የሊስትሮ ስራ ላይ ተሰማርቶ ነበረ። በወቅቱ በባህር ዳር የምትገኘው የአሜሪካ ድምፅ ጋዜጠኛ አስቴር ምስጋናው አነጋግራው አሰምተናችሁ ነበረ። አሁን ላይ ሮቤል አዲስ መልካም ዜና ሰምቷል። አስቴር ምስጋናው፣
ከሁለት ወራት በፊት በባህር ዳር ከተማ ጫማ በማሳመር ስራ ስለተሰማራ ወጣት የህይወት ተሞክሮ ማቅረባችን ይታወሳል። ወጣቱ ሮቤል መብራት ይባላል። በደብረ ታቦር ዩኒቨርሲቲ በመካኒካል ኢንጂነሪንግ በ2010 ዓ.ም ቢመረቅም በተመረቀበት ሙያ ግን ስራ ማግኘት አልቻለም። ሮቤል ስራ በማፈላለግ ለአንድ አመት ያህል ቆይቷል። ከዚህ በላይ ያለ ስራ መቀመጥ እንደማይችል ራሱን በማሳመን የሊስትሮ ስራውን እንደጀመረ ነው ባለፈው ዝግጅታችን የነገረን። ሮቤል ከተናገራቸው ጥቂቶቹን ለማስታወስ ያህል
ለአንድ አመት ያህል ለስራ ፍለጋ ቆይቻለሁ። አንድ አመት ሙሉ ስራ አላገኘሁኝም። እህቴ ነች አስተማረችኝ። ፋዘርም ሆነ ማዘር በህይወት የሉም። ሲስተር ከሚገባውን ነገር አድርጋ እሷ ሳትማር እኔ እንድማር አድርገኛለች። ለእኔ ስትል ትምህርቷን አቋርጣ የጉልበት ስራ እየሰራች ነው ያስተማረችኝ። እዚህ ደረጃ እንድደርስ አድርገኛለች እና እሷን ላለማስቸገር ነው ከዚህ ሁሉ ወደዚህ የገባሁበት ማለት ነው። በዋናነትም ይህን ቦታ የመረጥኩበት ማስታወቂያ ለማየት እንዲመቼ ብዬ ነው። እንደ ቤተ ክርስቲያን መቼም ቦርድ ሳልሳለመው ወደ ስራ ሁሉ ቁጭ አለ ነው።
ይህን የሮቤልን የህይወት ታሪክ ያደመጡ አንዳንዶቹ ስራ በማፈላለግ አጋርነታቸውን ሲያሳዩት፣ ሌሎቹ ደግሞ አብረን እንስራ የሚል ጥያቄ እንዳቀረቡለት ነግሮናል። ከሁለት ወር በኋላ ከሮቤል ጋር በነበረን ቆይታ ከሁለት ድርጅቶች ጋር አብሮ የመስራት እድል እንዳገኘ ነው የነገረኝ።
እድሜ ለቪኦኤ ማለትም ይችላል ይመስለኛል። እናንተ ኢንተርቪው ካደረጋችሁ በኋላ ቀጥታ ስራ ተገኝቶልኝ ወደ ቅጥር ተፈጽሞልኝ ወደ ስራ ነው የገባሁትኝ። ስቶሪውን አይተው እናንተ ጋር በመደወል የእኔ ስልክ ተቀብለው ቀጥታ አግኝተውኛል። ይህንን በማድረግ ትልቅ ስራ የሰራው አቶ ገመችስ ትልቁን ስራ የሰራልኝ ሰው ነው። ከኢብር ካምፓኒ ቺፍ ማናጀር ጋር ከአቶ በውቀት ጋር ነው ያገናኘኝ። አቶ በውቀት ደወሉልኝና ስራ ተገኝቶ ላህል መስራት ትፈልጋለህን የተባልኩትኝ ያው በጣም ደስ አለኝ። በሰዓቱ የነበረው ነገር ቁጥቢ የምሰራውን ታውቁ ነበረ። እውነት ለመናገር በጣም ያውም ደግሞ ስራ መስራት ትፈልጋለህ ሲባል ቦታ ራሱ ተመርጭ አዲስ አበባ ይሆንልህ ወይስ ባህር ዳር የቱ በመረጥኩ አንተ በፈለግከው ቦታ ይሆንልህ አሉኝ። እኔም በምርጫዬ ያው ባህር ዳር ይሆንልህ ብዬ እንዲህ ተመርጦ ስራ ማግኘት ትንሽ ከብዶ በነበረበት ሰዓት አሁን እንደዚህ ሲባል ትልቅ ደስታን የተሰማኝ ያው ስራውን አግኝቼ ጀምሬያለሁ ማለት ነው።
እዚህ ኢብር ካምፓኒ ውስጥ ከገባ ምን ያህል ጊዜ ሆነ? ደሞዝ አግኝተሃል?
ደሞዝ ያው በላሁን ሁለተኛ ወሬ ከበላሁኝ ሁለት ወር ደሞዝ ተከፍሎኛል። የተሰጠኝ ቦታ ማርኬቲንግ ኦፊሰር ነው። ደሞዙ 6400 ብር ነው። ያው ኔት ደግሞ 5000 ብር ይደርሰኛል ማለት ነው።
ሌሎች አማራጮች ግን መተውልህ ነበር?
እውነት ነው መተውልኝ ነበር። ለምሳሌ ኬሞኒክስ የሚባል ድርጅት ፊውስ ኔት የሚባል ፕሮጀክት ላይ መተው እዚህ የሚሰራበት ቦታ ሊስትሮ የሚሰራበት ቦታ ላይ ከኛ ጋር መስራት ትፈልጋለህ ብለው አናገሩኝና ሻልኳቸው ማለት ለየት ሆኖ ነበረ የኢብር እና በሰዓቱ ድን ያደረጉትኝ ያው ኮንትራት ስራ ነበር። አስቀድሞ ስለ ስራው ነግረው ስለነበረ ኮንትራት ስራ ነው ሰዓት ማለት መስራት የምችለው ከዚህ ጋር ስለማይገናኝ እሺ አልኳቸው። ጠዋት አናገሩኝና ከሰዓት ፈተና እንዳለ ነገሩኝ። ከሰዓት ለፈተና ተዘጋጅቼ ሄድኩኝ፣ ፈተናውን አለፍኩኝ። ይህን ያደረጉት ማን ናቸው? አቶ ማንደፍረው ይባላሉ። ከኬሞኒክስ ማለት ነው፣ ፊውስኔት ፕሮጀክት ማለት ነው። እና እርሳቸው ያው አግዘውኛል። ሂጄ ስልጠና ወሰድኩ ለሳምንት ያክል። ስልጠናውን ከወሰድኩ በኋላ ቀጥታ መጥቼ ወደ ስራ ነው የገባሁት እና ይህንን ድልም አግኝቻለሁኝ።
እስከ ሁለቱም ሆኖ 1800 ብር ይደርሰኛል።
አሪፍ ነው። የሁለት ስራ ባለቤት ሆነሃል። ጥሩ ደሞዝተኛ ነህ ማለት ነው።
አዎ እውነት ነው። ማለት የኮንትራት ቢሆንም ያው ለጊዜ ያለው ነገር እንዴት ነው? የሁለት ደሞዝ ባለቤት ሆኛለሁኝ። እግዜር ይመስገን። እንግዲህ ያ በፊት የነበረውን ነገር ታውቂያለሽ። ታ በጣም ከእጅ ወዳፍ የሆነ ነገር ነበር። አሁን ደግሞ የተሻለ ነገር ነው። ሁለቱም ደሞዝ አለ። እግዜር ይመስገን። እንግዲህ ምን
በኑሮ ላይ የተለወጠው ነገር ምንድን ነው?
በፊት ከእጅ ወዳፍ የሆነ ኑሮ ነበረ። ለምሳሌ ከከተማ ወጥቼ ነበር፣ ቤት ተከራይቼ ነበር። ማለት አቅሙ ስላልነበረ ማለት ነው፣ በቅናሽ ዋጋ። አሁን ደግሞ ያው በተሻለ ነገር ወደ መሀል ከተማ መጥቼ ከአለባበስም ለቢሮ የሚሆን ልብስ ለብሼ ምናምን ነገር ማለት ለሊስትሮነት የሚመጥነውን ትቼ የኛውን አሁን ለቢሮ የሚሆነውን ነገር አሟልቼ ምናምን ያው የተሻለ ነገር ነው። በአመጋገብም ቢሆን በሁሉም ነገር የተሻለ ነው ከባለፈ ማለት ነው። እንዲህ በኑሮ በላይፌ ላይ እንደዚህ አይነት ለውጥ አምጥቻለሁ።
እህቴ ናት የቀን ስራ እየሰራች አስተማረችኝ። እሷንም ላለማስቸገር ነው ወደ ጫማ ጠረጋ ስራ ተሰማርቼ ራሴን ስረዳ የነበረው ብለኸኝ ነበር ከዚህ በፊት እና አሁን እህት ክን ትረዳለ ወይ?
አሁን እሷ ምንም እንደማትፈልግ አሁን ላንተ ለስራ የሚሆንክን ነገር አስፈልግ አሟልተህ ልብስም ሆነ ጫማ ምናምን ነገር አሟላበት ለቤትም ክራ የተሻለ ቦታ ኖርበት ብላ አሁን ላይ አትፈልግም። እኔ አንተ የተሻለ ነገር የተሻለ አቅም ላይ ስትሆን ነው ከዛ በኋላ ነው የምፈልገው ብላ ያው ማለት አሁን ላይ ምንም እንትን ያልኩት ነገር የለም። መቼም የሚረሳም አይደለም። ነገሮች ሲስተካከሉ የተሻለ ነገር ደግሞ እሷ የተሻለ እንድትሆንልኝ የሚችለውን ሁሉ አደርግላታለሁ።
ስራን አለመናቅ የሚያሰጠው ሽልማት አለ። ያን ሽልማት አንተ አግኝተሃል ብዬ አስባለሁ። ስራን ወጣቶቹ እንዳይንቁ ምንድን ነው የምታስተላልፈው? ከአንተ ህይወት ተሞክሮ ተነስተ
እንደኔ የተቸገረ ካለ ቤተሰብ የሚያስቸግር ካለ ወጦ ወረድ ብሎ ሳበቃ ሰርቶ እንደኔ አይነት ሽልማቱን ማግኘት ነው።
አመሰግናለሁ። መልካም የስራ ዘመን ይሁንልህ።
እሺ፣ እኔም አመሰግናለሁ። ቪኦኤ በጣም ትልቁን ስራ ይሰራልኝ እዚህ ቦታ እንድደርስ ያደረገኝ ወረድ ብላችሁ ደግሞ ማየታችሁን በጣም ወድጀዋለሁ። ማለት በቃ እንዲህ ነው ስራ ከተባለ ያው ማየት ትንሾችን አይታችሁ እንደዚህ ለውጥ ሲኖር ደግሞ በጣም በእርግጠኝነት ትደሰታላችሁ። እናንተ ደስ ብሎኛል በጣም በእናንተ በኩል ደስተኛ ነኝ።
እናመሰግናለን።
እሺ፣ አመሰግናለሁ።
ሮቤል እንግዲህ አሁን በደረስክበት ደረጃ እኛም በጣም ደስተኛ ነን። እንኳን ደስ ያለህ። መጪው ዘመንህ እጅግ ስኬት የሚመዘገብበት እንዲሆን እንመኝልሃለን። አድማጮች፣ እንደሰማችሁት ሮቤል ስራ እንዲያገኝ የረዱት ገመችስ እጄታ የተባሉ በሌላኛው የኢትዮጵያ ገጽ ላይ የሚኖሩ አድማጫችን ናቸው። አቶ ገመችስስ ይህንን ለማድረግ ምን አነሳሳቸው?
ስለ ወጣት ሮቤል እኔ ለማወቅ የቻልኩት የእናንተ ድረገጽ ላይ ገብቼ ነው። ዜናውን ስመለከት በጣም ነው ያዘነት። ወጣት ሮቤል በኢንጂነሪንግ ተመርቆ ሊስትሮ መሆኑ እጅግ በጣም ተሰማኝ። አንድ ሰው ደግሞ አድጋለሁ ብሎ ካሰበ ስራን ሳይል ተሰራ መቀየርና መለወጥ እንደሚችል አሰብኩ። ግን ለሞራሉ ደግሞ ስትሮ ሆኖ ለመስራት 5 ዓመት መማር አይጠበቅበትም። ኢንጂነሪንግ ያውም ጥሩ ነጥብም አለ። ወዲያው ይህንን ዜና ወደ ሰራችው አስቴር ወደምትባለው ጋዜጠኛ ደወልክ፣ ስልኩን ለማግኘት የሮቤልን ስልክ ሰጠችኝ። እሷ ወዲያው ደወልኩለት፣ ስራ አገኝልሃለሁ አልኩት። የማውቃቸው ካምፓኒዎች ጋር ደወልኩ። 3 ካምፓኒ ጋር ነው ኮንታክት ያደረኩት። 3ቱም ይቀበለዋለን አሉ። ባይሆን የራሴም እኛም ድርጅት እኔ የምመራው ድርጅት ፕላት ቀጥሮ ነበረ። ቢኮዝ በጣም አራያ መሆን የሚችልና ሌሎችንም ማበረታታት የሚችል ልጅ መሆኑን ነው ያየሁት። ግን ባህር ዳር ላይ እዛው ባለበት እንዲቀጠር የሚያደርግ ኢብር የሚባል ድርጅት አቶ በውቀት አፈር የሚባሉ ስለተባበሩኝ እጅግ በጣም ላመሰግናቸው እወዳለሁ። በዚህ አጋጣሚ ስራ ላገኝለት ቻልኩ። ስለዚህ ወጣቶች ስራ ለማግኘት ማድረግ አለባቸው። የመጀመሪያውና ትልቁ ነገር ስራ ለማግኘት ጋዜጣ ማንበብ ብቻ አይደለም፣ ሰዎቹም ማወቅ አለባቸው። ኪ ፐርሰነል ማለት ነው። አሁን ብዙ ሰው የሚለው ምንድን ነው፣ በዘመድ ነው ስራ የሚገባው ምናምን ሊል ይችላል። የግል ካምፓኒዎች ላይ ወል በዘመድ ላይሆን ይችላል፣ በእውቅናም ሰው ሪኮመንድ ያደርጋል። እና ታሪኮችን ማወቅ ሂስቶሪዎቹ እያልኩ ያለው ተጽዕኖ ፈጣሪ ለመሆን መሞከራቸው ሰዎች አቴንሽን እንዲሰጧቸው ያደርጋል። ሁለተኛ ስራን አለመናቅ፣ ልክ እንደ ወጣት ሮቤል በተሰማሩበት ስራ ላይ ጠንክሮ ከሰሩ ኢቭን በኢንጂነሪንግ ተመረኩ ብሎ ለኢጎ ሳልገዛ መስራትና ህይወቱን መለወጥ እንዳለበት ቤተሰብ ሳይኖረው ሳትማር ትምህርቷን አቋርጣ ያስተማረችውን እህቱን ለመርዳት ያደረገው ነገር እንዲ ፋስሜት አድርጎኝ ነው። አሁን ጥሩ ደሞዝም ያገኛል መሰለኝ፣ ደውሎልኛል። በጣም ጨዋ ልጅ ነው። ስለዚህ ወጣቶችን የማበረታታው
ሮቤልን የቀጠረው የኢብር ሞባይል ፋይናንሽያል ሰርቪስ ከፍተኛ ኃላፊ አቶ በውቀት ታፈረንም አግኝተናቸዋል። ይህንን ብለውናል።
ከመነሻው ሮቤል ጠንካራ ልጅ ነው። በእናንተ ፕሮግራም እንዳቀረባችሁት ማለት ነው። እና እኛ ያደረግነው ፕሮግራም እንደተከታተን ጠራ ነው። አንተ በኛ በኩል ሰው ሂዶ ከቤተሰብ ሰጥቷል። ያባለፈ ባህር ዳር ነው። ያው ልጅ ሲንጅበር ብለው መዘጋጀት ያደረገው። ነገር ግን ደግሞ የሴልስ የማርኬቲንግ ስራ ነው ይሰራለን። ለዛ ነው የከበር ነው ተገቢ ትሬኒንግ ሰጥነዋል። ያው በአንጻራዊ ደግሞ ጥሩ የሚባል ደረጃ አለው። ስናየው በየቀኑ መሻሻል የሚያሳይ ራሱን መለወጥ ቴክኖሎጂውን ለማወቅ ጥረት የሚያደርግ ሰዎችን የሚያግዝ እና ቢዝነስን ደግሞ ሰፖርት የሚያደርገን ሆኖ ያገኘ ነው። እኛም ደስተኛ ነው። መሰለ ነገር ዲሴምበር ላይ ነው ዲሴምበር አንድ ነው በፈረንጆቹ የተሻሳውትን የሚያጋጀውን ያደረገው ኔትወርክ ከምናምን ይመጣል ማለት ነው።
ከጋቢና ቪኦኤ ጋር ስለሆናችሁ እናመሰግናለን። አድማጮቻችን፣ የሰዎችን ሕይወት በየደረጃው የሚያቀሉ ፈጠራዎች ባለቤት የሆኑ ወጣቶችን ከዚህ ቀደም አስተዋውቀናችኋል። ለወደፊቱም እንቀጥላለን። ለዛሬ ደግሞ ህሩይ ሳሌን ይዘን መጥተናል። ህሩይ ሳሌ በርኖስ ዲዛይነርስ የተባለ 23 ቋሚና ጊዜያዊ ሰራተኞችን ያቀፈ ድርጅት ተባባሪ መስራች ነው። ድርጅቱ የሰራው የኤፍኤም ራዲዮ መገናኛና መገልበጫ መሳሪያ የኢኖቬሽንና ቴክኖሎጂ ሚኒስቴር ባዘጋጀው ዲዛይን ኢትዮጵያ የቴክኖሎጂ ፈጠራዎች ውድድር ላይ ከአሸናፊዎቹ መካከል አንዱ ሆኗል።
ስሙ ቃና ይባላል። ቃና ያለበትን ምክንያት ሰዎች በጆሯቸው የሚያዳምጡት ወይም የሚያንቆረቆሩት ድምፅ ከሚመርጡት የሬዲዮ ፕሮግራም ኤፍኤምም ወይም ደግሞ ኤኤም ሊሆን ይችላል እሱ የሚያዳምጡበት ነው። እኛ ሀሳቡን ስናነሳ ድሮ በስራ ላይ ያለን ኮምፒውተሮችን ነው የምንጠቀመው እና ማዳመጫ ጊዜ የለንም። ስራ እየሰራን ኮምፒውተራችን ላይ ስልካችን ማይሰራ ከሆነ ኤፍኤሞችን ማዳመጥ አንችልም። ስለዚህ የዛን ጊዜ የሚያሰብን ላፕቶፓችን ኤፍኤም መሳብ ቢችን ማዳመጥ ቢቻል ኖሮ ጥሩ ነበር የሚል ሀሳቦችን ከስራ ባልደረቦቻችን ጋር አነሳን። ያ ሀሳብ ነው እንግዲህ አድጎ ለስልክ፣ ለላፕቶፖች፣ ለዴስክቶፖች፣ ለምንጠቀማቸው የሞባይል አክሰሰሪዎች በሙሉ ኤፍኤም እንድናዳምጥ የሚያግዘን ዲቫይስ ነው። ከአፕሊኬሽን ጋር አንድ ላይ ትሰራለን።
በምን አይነት መንገድ ለጥቅም እንደሚውል አያውቅ ይሆናል። እንዴት ስራ ላይ እንደሚውል ንገረን እስቲ።
አሁን ላፕቶፕ ወይም ዴስክቶፕ ላላቸው ሰዎች በቢሮ ወይም ደግሞ ተማሪዎች፣ በካምፓስ የሚማሩ ተማሪዎች ስልካቸውን ሳይጠቀሙ ፍላሽ ወይም ደግሞ የሜሞሪ ዲስክ የሚመስል ሰክተ ነው የዩኤስቢ ፖርታ ሰክተ ነው ማዳመጥ የምንችልበት የስልካችን ኤርፎን በመጠቀም ወይም ደግሞ የላፕቶፕ ወይም የዴስክቶፕ ድምፅን በመጠቀም የምናዳምጥበት ነው ሪሲቭ ያደርግልናል። ሌላኛው ጥቅሙ ስራ ላይ ብንሆን፣ ጥናት ላይ ብንሆን ማዳመጥ እንኳን አሁን ባንፈልግ የኛው የምንፈልጋቸው ፕሮግራሞች ከዚህ ሰዓት ድረስ ሪከርድ አድርግልን፣ ድምፅን ቅረጽልን ብንል ቀርጾልን በኋላ በሚመቸን ሰዓት ማዳመጥ እንድንችል የሚያግዘን መተግበሪያና እቃ ነው።
ከዚህ የፈጠራ ስራ በተጨማሪ ደግሞ ጎተራ የሚባል አዲስ መተግበሪያ ወይንም አፕሊኬሽን እንደጀምራችሁ ሰምቼ ነበረ። ይህስ መተግበሪያ ምንድን ነው የሚሰራው?
አገልግሎቱ ጋዜጣን፣ መጽሔትን በፊት የምናገኘው በወረቀት መልኩ ነው። ያንን በዲጂታል ፎርም ቀይረ ነው ወደ ስልካችን። በፊት ጋዜጣ አዟሪዎች ነበሩ፣ ወይም ደግሞ 4 ኪሎ ኢትዮጵያ ስላለ ሰው 4 ኪሎ ወይም ብሔራዊ ሂዶ ነው ጋዜጣን ፈልጎ የሚያነበው ጨረታ የሚወዳደረው ወይም ደግሞ የተለያዩ ነገሮችን ከጋዜጣ የምንፈልጋቸው ነገሮች የምንከታተለው። በአሁኑ ሰዓት እነዛ ነገሮች ቀንሰዋል። የጋዜጣ ምርቶች ወይም ደግሞ በስራም አብዛኛው ሰው ቢዚ ነው እና 4 ኪሎ ድረስ ሄዶ ወይም ደግሞ አዟሪዎችም ስለቀነሱ ማግኘት አይቻልም። እኔም አንደኛው የችግሩ ተካፋይ ነው። በቃ የተለያዩ ጨረታዎችን መከታተል ስለሚፈልግ ስለነበረ ያን እድሉ አልነበረንም ያለብንበት ቦታ። ስለዚህ ሁሉም ጋዜጦች መንግስት ፍቃድ የሰጣቸው በአንድ ላይ ሆነው አንድ ላይ አፕሊኬሽን ላይ ሰዎች በነጻ የሚያገኙበትን መተግበሪያ ነው እየሰራ ነው። ስለዚህ ማንኛውም ሰው ፍቃደኛ የሆኑ ድርጅቶች መንግስት ፍቃድ የሰጣቸው ጋዜጦች፣ መጽሔቶች እንደዚሁም ቲቪ እና ሬዲዮ በጽሁፍ መልክ ለአድማጮቻቸው ለሚከታተሏቸው የሚያቀርቡበት መተግበሪያ አፕሊኬሽን ሰርተናል።
በመነቃቃት ላይ ባለው የኢትዮጵያ የቴክኖሎጂ ምህዳር ውስጥ ነው እንግዲህ እየተንቀሳቀስክ የምትገኘው። ይሄ ምህዳር ምን ያክል ያሰራል? ምን አይነት ፈተናዎችስ አሉት? እናንተ እነዚህን ስራዎች በምትሰሩባቸው ወቅቶች የገጠሟችሁን ፈተናዎችና እንዴት አድርጋችሁ እንደተወጣችኋቸው እስቲ በተወሰነ መልኩ አካፍልን።
ማንም ሰው ልስራ ብሎ ሲነሳ መልካም ሐሳብ ከሆነ ተግዳሮቶች ይገጥሙታል። ያንን ተግዳሮቶች ማለፍ ያው እንግዲህ ያንድ ሰው ወይም ያንድ ድርጅትን ጥንካሬ ነው የሚያሳየው። እኛ ይህንን ስራዎችን ስንሰራ ብዙ ነገሮች አጋጥሞናል። ያው እንደ ኢትዮጵያ በመሆኑም ብዙ የሚያጋጥሙ ችግሮች አሉ። ያው ከሚያጋጥሙቹን ዋና የምንላቸው የፋይናንስ ችግሮች አሉ። ሌላኛው ደግሞ ቴክኖሎጂን ያለመቀበልም በተለያዩ በመንግስት ባለስልጣናት ላይ ያሉ እንደዚሁም ደግሞ በግል ድርጅቶች ላይ የሚያሉ ሰዎች አሉ። የቴክኖሎጂውን በኋላ አነሳዋለሁ። ስለ ፋይናንስ ወይም ደግሞ ስለ ኢንቨስትመንት ስናወራ ቤት ያለው መኪና ያለው ሰው ነው ብድር ተበድሮ ለኢንቨስትመንት የሚጠይቀው። ሀሳባቸውን ይዘው እንደ ውጭ ሀገር ኢንቨስት አድርጉብን ተብሎ የሚጠይቅበት መንገድ የለም። እነዛ ተግዳሮቶች አሉ። ሀሳብ ቢኖረንም ግን ራሳችን በራሳችን ወይም ቤተሰቦቻችን ነው እኛ ላይ ኢንቨስት ነው ያደረጉብን። ወደ ቴክኖሎጂን አለመቀበል ወይም ደግሞ በርን አለመክፈት ብዙ ችግሮች አሉ። እሱን ያው የትጋት ጉዳይ ነው የሚሆነው። አንድን ሰው አንድን ሀሳብን ለድርጅቶች አሁን ለሳይንስና ቴክኖሎጂ ወይም አሁን ሚኒስትሪ ኦፍ ኮሚኒኬሽን እና ቴክኖሎጂ የሆነው ብዙ ጊዜ ተመላልሰን ሀሳባችን ለማስረዳት ሞክረናል። እንደዚሁም ደግሞ አሁን ጣና የሚባለውን እቅና ቢሰጠንም እንግዲህ የተባለውም ወይም ደግሞ ቃል የተገባው ነገር ከዛሬ ቀላ አልወረደም።
ምንድን ነበረ ቃል የተገባላችሁ?
አምስት ነበር አሸናፊዎች የነበርን። እኛ የወጣ ነው የነበረ ሁለተኛ ነበርን። አንደኛ ቃል የተገባ የነበረው ወደ ምርት ይገባል ነው። በመጀመሪያው ደረጃ ወደ 200,000 እስከ 100,000 ድረስ ምርት ይመረትላችኋል፣ ከተለያዩ የውጭ ሀገር ኢንቨስተሮች ጋር እናገናኛችኋለን የሚሉ ቃል የተገቡ ነገሮች ነበሩ። ያው አንድ አመት ከምናምን ሆኖታል። አሁን ሁለተኛ ክረምት ላይ ሲመጣ ሁለተኛ አመት ይሞላዋል። ሰሁን በደብዳቤ በተደጋጋሚ ጠይቀናል፣ ምንም ምላሽ አላገኘንም።
የኢኖቬሽንና ቴክኖሎጂ ሚኒስቴር በቀረበው ቅሬታ ላይ ምላሽ ሰጠን ዘንድ አመሻሹን ስንሞክር ነበር፣ ሳይቀናን ቀርቷል። በቀጣዩ ቀናት ምላሽ ካገኘን እናስደምጣችኋለን። ከህሩይ ጋር የነበረኝ ቆይታ ከማብቃቱ በፊት ስለ በርኖስ ዲዛይን የመጪ ዘመን ግብ ጠይቄው ነበር።
በርኖስ እንደ ካምፓኒ የምናወጣቸውን ፕሮዳክቶች ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ የምናሰባቸው የተለያዩ ስራዎች፣ ፕሮጀክቶች አሉ። አፍሪካን ብቻ ለምን ታሰበ? ኢትዮጵያን ብቻ ለምን አናካልንም ቢባል በስታትስቲክሱ መሰረት በ2030 ወይም ደግሞ በ2050 ድረስ አፍሪካ ወጣቶች ወይም የአፍሪካ ህዝብ ግማሹን የዓለምን ህዝብ ይሸፍናል ተብሎ ይጠበቃል። እኛ አፍሪካዊ የሆነ ለአፍሪካ ካልሰራን ማን ይሰራልናል? የኢትዮጵያን የተለያዩ ቴክኖሎጂዎች፣ የተለያዩ ፕሮጀክቶችን የተያይዙት በአሁኑ ሰዓት ብናስብ በውጭ ሀገር ካምፓኒ ያሉ ሀገር ውስጥ ባለሀብቶች አንድ ላይ በመሆን ነው እየተሰራ ያለው። ያ ቅኝ ግዛት በተዘዋዋሪ እንደመጣ ያህል ነው ለእኛ የሚሰማን፣ ለሚያድጉ ወጣቶች፣ ለሚያስቡ ወጣቶች እንደዛ የሚሰማና እኛ ካልሰራን የውጭ ባለሀብቶች ፈረንጆች መጥተው ነው የሚሰሩ። እዚህ ሰሪነት ወደ ተቀጣሪነት ነው የምንሄደው። ስለዚህ የተለያዩ አፍሪካ ሀገሮች ላይ የሚያጋጥሙትን ኮንፍሊክቶች ለማስቀረት የተለያዩ ነገሮችን መስራት እንችላለን። እንግዲህ የኢትዮጵያ ተስፋ የአፍሪካ ተስፋ ይሆናል ብለን እናስባለን በርኖስ ዲዛይን።
በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተም እየቀረበ ያለው። በተለያዩ የመብት ተከራካሪዎች፣ የመገናኛ ብዙሃን ባለሙያዎችና በሕዝብ ተወካዮች ምክር ቤት ውይይት ሲደረግበት የነበረው የጥላቻ ንግግርና ሐሰተኛ መረጃ ስርጭት መከላከያና መቆጣጠሪያ ረቂቅ አዋጅ ዛሬ በሕዝብ ተወካዮች ምክር ቤት ጸድቋል። የፌዴራል ጠቅላይ አቃቢ ሕግ የሕዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክቶሬት ዳይሬክተር አቶ ዝናቡ ቱኑ የአዋጁን መጽደቅ በተመለከተ ጠይቀናቸዋል።
ዛሬ የሕዝብ ተወካዮች ምክር ቤት በኋላው አምስተኛ ዙር መደበኛ ስብሰባው ይህን አዋጅን አጽድቆታል። እንግዲህ አዋጁ ከመነሻ ጀምሮ መሰረታዊ ምክንያቶች ነበሩት ለአዋጁ ዝግጅት። አዋጁ ዝግጅት አንዱ በተለይም ከቅርብ ጊዜ ወዲህ በለውጡን ተከትሎ በሀገራችን እየመጣ ያለው ከዚህ ከጥላቻ ንግግርና ከሀሰተኛ መረጃ ስርጭት ጋር ተያይዞ ከፍተኛ የሆነ ጥፋቶች እየተስተዋሉ ያሉበት ሁኔታ ነው ያለው። ይህ ጥፋት ሄዶ ለሰው ልጅ ህይወት መጥፋትም ለንብረት መውደምም እንደውም አካባቢ ለአንዳንድ መፈናቀልም በማህበረሰብም በአጠቃላይ በህብረተሰቡ ዘንድ የእርስ በርስ መጠራጠርና ስጋቶችንም ሲያክሉ የነበሩበት ሁኔታ አለን። የኢንፎርሜሽን ቴክኖሎጂ እድገት ጋር ተያይዞ የመጡ የማህበራዊ ሚዲያዎችን ለዚህኛው አይነት ችግሮች ዋነኛ ምክንያት ተደርጎ ሲወሰዱ ነበርበት እናተናለን። ከሌሎች ሀገራት ተሞክሮ መነሻ ተደርጎ ይሄኛው አዋጅ እንዲዘጋጅ ተደርጓል። ረቂቁ ላይ በርካታ ባለድርሻ አካላት ተሳትፎ ተደርጓል። ከመነሻው ጀምሮ የባለሙያዎች መድረኮች ነበሩ። ከዛም የሚመለከታቸው እንደዚህ የሚዲያ ማዕከል፣ የተፎካካሪ ፖለቲካ ፓርቲ አመራሮች፣ የህግ ባለሙያዎች፣ በዘርፉ ላይ ጥናትና ምርምር የሚያደርጉ አካላት፣ ዩኒቨርሲቲዎች በሙሉ ውይይት እንዲያደርጉ ተደርጓል። ውይይቱ ከማድረግ በተጨማሪ ደግሞ ረቂቁ ላይ የመጀመሪያው ተዘጋጀ ረቂቅ ላይ ማንኛውም አካል በቀላሉ አግኝቶ የራሱ ይሄ ነው የሚለውን አስተያየቱን እንዲያክልበት ደግሞ በማህበራዊ ሚዲያዎቻችንም ጭምር እንዲሰራጭ እና በቀላሉ ሰዎች አግኝቶ አስተያየታቸውን ጭምር እንዲሰጡ የተደረገበት ሁኔታ ነው ያለው። ሰው ከአንድም ሁለት ጊዜ ይሄን አስተያየት መነሻ ተደርጎ ሪቫይዝ እየተደረገ የመጣው በመስተመጨረሻም ሚኒስትሮች ምክር ቤትም ካለፈ በኋላ ተወካዮች ምክር ቤት በቀጥታ ውይይት በቋሚ ኮሚቴ ደረጃም እንዲሰፊ ውይይት ተደረግበት የነበረበት ሁኔታ ነው ያለው። እንግዲህ ዛሬ ጸድቋል። ዛሬ ከጸደቀ በኋላ ቀጣይ ተግባራቶች ይኖራሉ። አንዱ የህጉ ተፈጻሚነት ኦልሞስት በነጋሪት ከተታወጀ ጊዜ ጀምሮ የሚሆን ነው የሚሆነው። እስከዚያ ደግሞ በርካታ ዝግጅቶች ማድረግ ይጠበቅብናል። የዝግጅቶች አካሄድ በሁለት መንገድ ይሆናል ብለን እንጠብቃለን። የመጀመሪያው እና ዋነኛው ጉዳይ ይህን አዋጅ ግንዛቤ እንዲያዝ የግንዛቤ ማስጨበጥ ስራዎችን የተለያዩ የሰፋፊ መድረኮችን መፍጠር አለብን ብለን አሳበዋለን። ምክንያቱም በርካታ ወጣቶች ጋር መድረስ መቻል አለበት። በአክሰስ ሊደረግ በሚችልባቸው ማህበራዊ አውታሮች የኤሌክትሮኒክስም እንደዚሁም የሚዲያ አውታሮችም ጭምር ይሄኛው አዋጅ ሊደርስ ይገባል ብለን እናስባለን። የግንዛቤ ማስጨበጡ ስራ ላይ በስፋት የምንነግበት ሁኔታ ነው አለው። ሁለተኛው የህጉ ተፈጻሚነት ላይ ባለድርሻ አካላት አሉ። ለምሳሌ ህጉን የሚያስፈጽሙ ተቋማት አሉ። አንዱ የብሮድካስት ባለስልጣን ነው። ብሮድካስት ባለስልጣን ኃላፊነት አለበት ይህን ህግ ተፈጻሚ እንዲሆን። እሱም የራሱን ስራ የሚሰራበት ሁኔታ ነው የሚኖረው። የሰብአዊ መብትን ኮሚሽንም እንደዚሁ ከዚህ ጋር ተያይዘው ክትትል የሚያደርግበት እና ችግሩ ስገጥሙ ደግሞ እንደዚሁ የሚያጋልጥበት አግባቦች ላይ እንዲኖር በህጉ ላይ ተቀምጧል። ሰው እነዚህ ባለድርሻ አካላትን ይሄን ህግ ማስፈጸም ኃላፊነት አለባቸው። ሌላው የአስፈጻሚ አካላቱ በቀጣይ ሊኖረው የሚገባ ጉዳይ በሚኒስትሮች ምክር ቤት ደግሞ ይወጣለታል ብሎ ነው የተቀመጠው። ሰው እሱ እስኪወጣ ድረስ እነዚህ ስራዎች እየተሰሩ ይጠበቃሉ። ከዚያ ያም ሲወጣ ደግሞ ተጨማሪ አቅም የሚሆኑበት ሁኔታ ነው የሚኖረው።
አዋጁ ተጨማሪ ውይይት ሳይደረግበትና ሳይከለስ ባለበት ሁኔታ ከጸደቀ ሐሳብን የመግለጽ ነጻነትን ይጋፋል በሚል አስተያየት ሲሰጡና መከራከሪያ ሲያቀርቡ ከነበሩ የአገር ውስጥ የመብት ተሟጋች ግለሰቦች፣ የድርጅት መሪዎች፣ የህግ መምህር በጸደቀው አዋጅ ላይ ሐሳባቸው ተካቶ እንደሆነ ጠይቀናቸው ነበረ። አብዛኞቹ አዋጁን እንደላዩትና ካዩት በኋላ ሐሳባቸውን እንደሚያጋሩን ነግረውናል። አድማጮች፣ በዚህ ጉዳይ ላይ ጽዮን ግርማ ያሰናዳቸው ዘገባ ምሽት 3 ሰዓት ላይ በሚጀምረው መርሃ ግብር ይደመጣል። አሁን እስቲ አንድ ሙዚቃ እንስማ። አንድ ሙዚቃ ጀባ እንላችኋለን። ዛሬ በመላው ዓለም የራዲዮ ቀን እየተከበረ ይገኛል። እኛና እናንተን ያገናኘን ለብዙሃን የእውቀት የመዝናኛ ምንጭ የሆነውን ይህን ግኝት ከዘከሩ ሙዚቃዎች አንዱን በመቀጠል እናሰማችኋለን። ተጫዋቹ ዳሪየስ ራከር ነው።
Is after I dropped my mama off where she needed to go. Football tires with the ceiling falling and the window stuck. But the only thing that I cared about was the radio. We turn it on, turn it up to 10, and everybody would jump on in. Riding down the highway, who wants to be the DJ? How about a spot on the side of the road? You find something on the
የዛሬው የጋቢና ቪኦኤ ስርጭት በዚህ ተጠናቋል። አብራችሁን ስለነበራችሁ በጣም እናመሰግናለን። ሀብታሙ ስዩም ሳስተናግዳችሁ ነበር። አቀናባሪያችን ዛሬ ኤልያስ አስማረ ነበረ። ደህና ደሩ። Even the ones that she barely knew, she still sounded good, a little out of tune. But we didn't care. I'd look at her, she'd look at me. I'll never forget that melody. Riding down the highway, who wants to be the DJ? I'll find a spot on the side of the road. You'd find something on the radio. Like a real, real good song. We'll know it when it comes.
Kun Radio Sagale Amerikati.